ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
On Wednesday, the International Committee of the Red Cross made its first delivery of
ባለፈው ኢሮብ ዓለም አቀፍ የቀይ መስቀል ኮሚቴ ከመስከረም ወር በኋላ የመጀመሪያውን የሕክምና ቁሳቁስ ድጋፍ ወደ ትግራይ ክልል መቀሌ አድርሷል። ይህንን ድጋፍ በትናንትናው ዕለትም በድጋሚ በረራ በማድረግ ለሁለተኛ ጊዜ አቅርበናል። አንድ በረራ ኢሮብ፣ ሌላው በረራ ደግሞ በትናንትናው ዕለት አድርገናል።
የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ቢሮ ኃላፊ ፋቲማ ሳኮርን ድምፅ ነው የሰማችሁት። ሙሉ ዘገባውን ይዘናል፣ በዕለቱ አብይ ርዕስ ይቀርባል። በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ማካተናል። አርብ ጥር 20 2014 ዓ.ም። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪው ጃን ድራይደን፣ አቀናባሪያችን ደግሞ ኤልያስ አስማረ፣ ከምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ ከዌብና ማኅበራዊ ዝግጅቶች አሰናጃችን አበባየሁ ገበያው፣ ከዕለቱ ዋና አዘጋጅ ጽዮን ግርማና ከተቀሩት ባልደረቦቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአስቸኳይ ጊዜ አዋጁ እንዲነሳ የኢትዮጵያ የሚኒስትሮች ምክር ቤት ለፓርላማው ሐሳብ ማቅረቡን ዩናይትድ ስቴትስ እንደምታደንቅ አስታወቀች። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ኔድ ፕራይስ ዛሬ በሰጡት ጋዜጣዊ መግለጫ ላይ አፋር ውስጥ ያለው ውጊያ ሀገራቸውን በጣም እንደሚያሳስባትም ገልጸዋል። ዩናይትድ ስቴትስ ለኢትዮጵያ 1,680,120 የኮቪድ-19 የፋይዘር ክትባት መድኃኒቶችን መለገሷን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ አስታወቀ። በዓለም አቀፉ የክትባት ስርጭት ማስተባበሪያ ኮቫክስ አማካኝነት የተላከው የክትባት መድኃኒት ሕይወት የማዳን ዓላማን መሰረት በማድረግ ብቻ የተሰጠ መሆኑም ኤምባሲው አመልክቷል። በሁለት ዙር ከተላከው የክትባት መድኃኒት ውስጥ 840 ሺህ የሚሆነው ባለፈው ሰኞ ጥር 24 አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ መድረሱ በመግለጫው ተመልክቷል። ይህም እንደ አውሮፓ አቆጣጠር ከሐምሌ 17 2021 ጀምሮ ከአሜሪካ ሕዝብ ለኢትዮጵያ ሕዝብ የተሰጠውን የክትባት መድኃኒት ቁጥር 6.1 ሚሊዮን በላይ እንደሚያደርሰውም ኤምባሲው አመልክቷል። በኬንያ የሚገኘው የፈረንሳይ ኤምባሲ የምዕራብ አገራት ዜጎች የሽብር ጥቃት ኢላማ ሊሆኑ እንደሚችሉ አስጠነቀቀ። ኤምባሲው በሳምንቱ ማገባደጃ የውጭ አገራት ዜጎች ከሚያዘወትሯቸው የመዲናዋ ናይሮቢ ሆቴሎችና የገበያ ማዕከላት ከመሳሰሉት ስፍራዎች ራሳቸውን እንዲያርቁ መክረዋል። የጀርመን ኤምባሲ በበኩሉ ብዙም ያልተብራራ የሽብር ጥቃት ማስጠንቀቂያ ለዜጎቹ አሰራጭቷል። የኬንያ ፖሊስ የሽብር ጥቃት ማስጠንቀቂያውን እንደተመለከተና የጸጥታ ጥበቃውን እንዳጠናከረ ይፋ አድርጓል። መሐመድ የሱፍ ከናይሮቢ የላከውን ሀብታሙ ስዩም ያሰማናል።
የኬንያ ባለስልጣናት በሀገሪቱ ላይ ታቀደን ማናቸውም የሽብር ጥቃቶች ለመመከት በቂ የጸጥታ ኃይል ማሰማራታቸውን አስታውቀዋል። የአሁኑ እርምጃ የተሰማው ፈረንሳይ የሽብር ጥቃት ማስጠንቀቂያ ማውጣቷን፣ ዜጎቿ በተለይ ደግሞ በዋና ከተማዋ ናይሮቢ የሚገኙ የገበያ ማዕከላትና ሆቴሎችን ከመጎብኘት እንዲቆጠቡ ከመከረች በኋላ ነው። የኬንያ ፖሊስ ቃል አቀባይ ብሩኖ ሺኦሶ ማስጠንቀቂያውን በማህበራዊ መገናኛዎች ላይ እንዳዩ፣ ያም ቢሆን ግን የሚያሰጋ ነገር እንደሌለ ተናግረዋል።
ስለ ማስጠንቀቂያው አስተያየት መስጠት አልችልም። ለኬንያውያንም ሆነ ለዓለም ሕዝብ ልናገር የምፈልገው ነገር ሀገሪቱ ደህንነቷ የተጠበቀ መሆኑን ነው። ሁሉንም ትልልቅ ከተሞች በጸጥታ ኃይላችን ትኩረት ውስጥ አስገብተናል። በስፍራዎቹ የሚገኙ የጸጥታ ኃይሎቻችንም በእጅጉ ንቁ ናቸው። ስለዚህ መስጋት አስፈላጊ አይደለም።
በአውሮፓውያኑ 2013 ዓ.ም የአልሸባብ ተዋጊዎች ዌስትጌት የተባለውን የሀገሪቱን ግዙፍ የገበያ ማዕከል ጥሰው በመግባት ከ60 ሰዎች በላይ ገድለዋል። የሶማሊያው የሽብር ቡድን ከሶስት ዓመት በፊት ዱሲት በሚባለው ሆቴል ላይም ጥቃት በመክፈት 21 ሰዎች ገድለዋል። ምስራቅ አፍሪካዊቷ ሀገር ፖለቲካዊና የጸጥታ ተግዳሮቶችን በመጋፈጥ ላይም ትገኛለች። ጎረቤቷ ኢትዮጵያ ከሰሜኑ የትግራይ ክልል ጋር ጦርነት ገጥማለች። ሌላኛዋ ጎረቤት ሀገር ሶማሊያ ደግሞ በዘገየው ምርጫ ምክንያት የፖለቲካ ቀውስ ውስጥ ትገኛለች። ከነዚህ በተጨማሪ በነሐሴ ወር ሀገሪቱ ምርጫ ለማከናወን አቅዳለች። ሁኔታው ለሽብር ጥቃት ምቹ እንዳይሆን ዜጎች ጥንቃቄ ማድረግ እንደሚገባቸው ተንታኞች ይናገራሉ። ከአውሮፓውያኑ አዲስ ዓመት ወዲህ ኬንያን ከሶማሊያ በሚያዋስናት የላሙ ግዛት ውስጥ ተደጋጋሚ ጥቃቶች መፈጸማቸውን የጸጥታ ተቋማት አስታውቀዋል። ረቡዕ ዕለት ታጣቂዎች በላሙ የፍትህ ጉዳይ ባለስልጣናት ላይ ያነጣጠረ ጥቃት በመክፈት የተወሰኑትን አቁስለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የባይደን አስተዳደርና አጋሮቹ ሩሲያ በዩክሬን ወረራ ላይ ልትፈጽም ማሰቧንና ለዚህም የምትጠቀምበትን የሐሰት መረጃ አስቀድሞ የማጋለጥ ስልት እየተከተሉ መሆናቸው ተነገረ። የመረጃ ምንጮቻቸውን በማቀናጀት የዩክሬንን ሕዝብ በማንቃት እስከዛሬ ባልተለመደ ሁኔታ አስቀድሞ የማጥቃት ፕሮፓጋንዳው ላይ ትኩረት ማድረጋቸው ተገልጿል። ይህ ሩሲያ የዩክሬን ሕዝብን በመከፋፈል የምትፈጥረውን የረዥም ጊዜ ሽብርና ውዥንብር ለመቀነስ ያለመ መሆኑ ተመልክቷል። የዋይት ሀውስ ቃል አቀባይ ጄን ሳኪ ትናንት በሰጡት መግለጫ ሩሲያ ይህን የሐሰት መረጃ ዘመቻዎቿን በማካሄድ የአገር ውስጥ ድጋፍ ለማሰባሰብ እንደ አውሮፓ አቆጣጠር በ2014 ክሬሚያን ገንጥላ ወደ ራሷ ከወሰደችበት ስልት ትምህርት ወስደናል ብለዋል። ተሽከርካሪ አምራቹ ኩባንያ ቶዮታ ከጃፓን የጠፈር ምርምር ተቋም ጋር በመተባበር የጠፈርና ጨረቃ ላይ ተሽከርካሪ ለመስራት ምርምር እያደረገ መሆኑን አስታወቀ። ዓላማው እንደ አውሮፓ አቆጣጠር በ2040 ጨረቃ ላይ እንዲሁም ወደፊት ማርስ ላይ መኖር የሚፈልጉ ሰዎችን ህልም ለማሟላት ነው ተብሏል። በሚደረገው የጨረቃ ገጽታ ምርምር ላይ ቶዮታ ተሽከርካሪዎችን በማቅረብ ተሳታፊ እንደሚሆን አስታውቋል። የጠፈርን የውስጥና ውጭ ከባቢን ከሚመረምረው የጃፓን ተቋም ጋር ይሰራል የተባለው የቶዮታው የጠፈር ላይ ተሽከርካሪ ሉና ክሩዘር ተብሎ እንደሚጠራ ተገልጿል። ሉና ክሩዘር በምድር ላይ ቶዮታ ላንድ ክሩዘር ከተሰኘው መጠሪያ ጋር የተዛመደ መሆኑም ተመልክቷል። በቶዮታ የፕሮጀክቱ ኃላፊ ታኮ ሳቶ ለአሶሺየትድ ፕሬስ እንደተናገሩት ጠፈርን የምናየው በመቶ ዓመት አንዴ እንደሚመጣ አጋጣሚ አድርገን ነው ብለዋል። ለጠፈር ተመራማሪዎች አደጋን ሊደቅን በሚችለው ጠፈርም ላይ አጋዥ የሚሆኑ ሮቦቶች እንደሚሰሩም በዘገባው ተመልክተዋል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ትናንት አሙስ ባወጣው መግለጫ የሰውነት የመከላከል አቅማቸው ደካማ ለሆነ ሰዎች ሶስተኛው የፋይዘር ወይም የሞደርና ኮቪድ-19 ክትባት ወደ ሆስፒታል የመግባታቸውን አስፈላጊነት በእጅጉ እንደሚቀንሰው አስታወቀ። ሲዲሲ በመግለጫው የሰውነት የመቋቋም አቅማቸው ደካማ በሆኑ ሰዎች ላይ በተደረገው ጥናት የማጠናከሪያው ሳይሆን ሶስተኛው ዙር ክትባት ወደ ሆስፒታል የመግባትን አስፈላጊነት 88 ከመቶ የሚቀንሰው መሆኑን አመልክቷል። የቀድሞ የአላስካ ክፍለ ግዛት ገዢና የሪፐብሊካን ምክትል ፕሬዚደንት እጩ የነበሩት ሳራ ፔለን በኮቪድ-19 ምርመራ ወስደው ለቫይረሱ የተጋለጡ መሆናቸው ከተረጋገጠ በኋላ ኒውዮርክ ውስጥ በሚገኝ አንድ ምግብ ቤት ውስጥ ሲመገቡ መታየታቸው ተዘገበ። ፔለን ለቫይረሱ የተጋለጡ በመሆናቸውም በኒውዮርክ ታይምስ ላይ በመሰረቱት ክስ በፍርድ ቤት የነበራቸው ቀጠሮ ለሌላ ጊዜ መተላለፉም ተነግሯል። የኒውዮርክ ከንቲባ ኤሪክ አደምስ ከሳራ ፔለን ጋር ግንኙነት ያደረጉት ሰዎች ሁሉ እንዲመረመሩ መክረዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። ዝግጅታችን እስከ 4 ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። የቀጥታ ስርጭት የምስልና ድምፅ አቀናባሪያችን ቻርልስተን መክ ነው። በዓለም አቀፍ ዜናዎች የጀመረው መደበኛ ፕሮግራማችን ወደ ዕለቱ አቢይ ርዕስ ከማምራቱ አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ።
ዛሳንቲ ሞክረን ነበር፣ አልተሳካም። ተደራጅተንም ለመስራት ሞክረን ነበረ እና በዛ ምክንያት ምንም አይነት ስራ ማግኘት አልቻልንም። እስካሁን ተቀምጠን ያለን
ልጆች እኛን እያዩ ነው እንግዲህ የሚሄዱት። እኔ ለአብነት እኔ አሁን የቤት ታላቅ ነኝ። እኔን እያዩ ነው የሚሄዱት ከታች ያሉት። እኔ ደግሞ ተምሬ ለ3 ዓመት ቁጭ ስል እነርሱም ተስፋ እየቆረጡ ነው የሚሄዱት።
ከተለያዩ የኢትዮጵያ ዩኒቨርሲቲዎች ተመርቀው ወደ የመጡባቸው ክልሎች የሚመለሱ የሥራ ማጣት ችግር ብርቱ ፈተና እንደሆነባቸው የተናገሩ ወጣቶችን ድምፅ ነው የሰማችሁት። ሙሉ ዝግጅቱ በሁለተኛው አጋማሽ ይቀርባል። አሁን በቀጥታ ወደ ዕለቱ አብይ ርዕስ ውሰዳችሁ። ቀይ መስቀል ሁለተኛ ዙር ቁሳቁስ ለትግራይ አደረሰ። ዓለም አቀፉ የቀይ መስቀል ኮሚቴ ለሁለተኛ ጊዜ የሕክምና ቁሳቁሶችን ወደ ትግራይ ማጓጓዙን አስታውቋል። ከመስከረም ወር በኋላ እስካሁን ድጋፉን ማድረግ አቋርጦ የነበረው በሕክምና ቁሳቁሶች ግብዓት እጥረትና በጸጥታ ስጋት ጭምር እንደነበርም አመልክቷል። በአፋርና አማራ ክልሎችም ድጋፎችን እያደረጉ መሆናቸውን የዓለም አቀፉ ኮሚቴ የኢትዮጵያ ቀይ መስቀል ማህበር ጽህፈት ቤት ቃል አቀባይ ፋቲማ ሳኮር ለአሜሪካ ድምፅ ገልጠዋል። አዲስ ቸኮል ነው የተከታተለው።
ዓለም አቀፉ የቀይ መስቀል ኮሚቴ ከመስከረም ጀምሮ ወደ ትግራይ ክልል አቋርጦት የነበረውን የሕክምና ቁሳቁሶች ድጋፍ አሁን ማቅረብ መጀመሩን የኮሚቴው የሕዝብ ግንኙነት ኃላፊ ፋቲማ ሳቶር ለአሜሪካ ድምፅ አስታወቁ። በትላንትናው ዕለትም ሁለተኛው የሕክምና ቁሳቁሶችን የጫነውን አውሮፕላን ወደ መቀሌ ማምራቱን የሕዝብ ግንኙነት ኃላፊው አስታውቀዋል።
On Wednesday, the International Committee of the Red Cross made its first delivery of medical supplies into Mekele, in Tigray.
ባለፈው ኢሮብ ዓለም አቀፍ የቀይ መስቀል ኮሚቴ ከመስከረም ወር በኋላ የመጀመሪያውን የሕክምና ቁሳቁስ ድጋፍ ወደ ትግራይ ክልል መቀሌ አድርሷል። ይህ መድኃኒቶችንና የሕክምና ቁሳቁሶችን ይጨምራል። ይህንን ድጋፍ በትናንትናው ዕለትም በድጋሚ በረራ በማድረግ ለሁለተኛ ጊዜ አቅርበናል። አንድ በረራ ሮብ፣ ሌላው በረራ ደግሞ በትናንትናው ዕለት አድርገናል።
ከመስከረም ወር በኋላ ወደ ትግራይ መድኃኒቶችና የሕክምና ቁሳቁሶች ባለመቅረባቸው ከፍተኛ መድኃኒቶችና የሕክምና ቁሳቁሶች እጥረት መፈጠሩን የገለጹት ፋቲማ ሳቶር አቅርቦቱ ተቋርጦ ለመቆየቱ የመድኃኒት አቅርቦት ላይ ያጋጠማቸው እጥረትና የጸጥታ ስጋትን በመንስኤነት ጠቅሰዋል።
As you know, the assistance is urgently needed, and it's a huge relief that the first shipment and also the second one now has arrived.
እንደምታወቀው አስቸኳይ ድጋፍ ያስፈልግ ነበር። እኛም የመጀመሪያውና ሁለተኛው ድጋፍ መቀሌ በመድረሱ ታላቅ እፎይታ ተሰምቶናል። ይህ አቅርቦት በሚቀጥሉት ቀናትና ሳምንታት መቀጠሉም አስፈላጊ ነው። ትግራይ ውስጥ አንድ ጊዜ ተጠቅመንባቸው ልንጥላቸው የሚገቡ የሕክምና ጓንትና የቀዶ ሕክምና ይቃዎችን የመሳሰሉ መገልገያዎችን በማጠብ እንደገና ጥቅም ላይ ውለዋል። ይህ ኢንፌክሽን እንዲፈጠርና ሁኔታውም እንዲባባስ ሊያደርግ የሚችል ነገር ነው። በትግራይ ህመማን የመጠቀሚያ ጊዜው ያለፈበት መድኃኒትም ለመውሰድ ተገደዋል። የኦክስጅን ማምረቻም እየሰሩ አይደለም። የተወሰኑ የሕክምና ተቋማትም መደበኛ ክትባቶችን መስጠት አልቻሉም። ከቅርብ ጊዜ ወዲህ የሆነው ምንድነው? የምናገኛቸው የሕክምና ቁሳቁሶች መጠን በመቀነሱ የአቅም ውስንነት አጋጥሞን ነበር። የሰብአዊ ድጋፎች ማቅረብም ከግብአት እጥረት ባሻገር በጦርነቱና በደህንነት ስጋት ምክንያት አስቸጋሪ ሆኖብን ነበር።
የዓለም አቀፉ ቀይ መስቀል ኮሚቴ የሕዝብ ግንኙነት ኃላፊ ፋጢማ ሳቶር ተቋማቸው በመላ ኢትዮጵያ 650 ሺህ ለሚሆኑ ኢትዮጵያውያን ከሕክምና ቁሳቁሶች ባሻገር መጠለያ፣ የንጽህና መጠበቂያ ቁሳቁሶችና መሰል ድጋፎችን ሲያደርግ መቆየቱን ገልጸው በመድኃኒትና የሕክምና ቁሳቁስ እጥረት አገልግሎት መስጠት ላልቻሉ የአማራና አፋር ክልል የሕክምና ተቋማትም ድጋፍ እያደረጉ መሆናቸውን ተናግረዋል።
We are also in Amara and Afar and the situation is also worrying. As you know, some hospitals in Amara have closed due to lack of medicine.
እኛ በአማራና በአፋርም እንንቀሳቀሳለን። እዛም ያለው ሁኔታ አሳሳቢ ነው። አንዳንድ ሆስፒታሎች በአማራ ክልል በመድኃኒት እጥረት ለመዘጋት ተገደዋል። ህመማን በመድኃኒት እጥረት በየቀኑ እየሞቱ ነው። ነፍሰ ጡር እናቶችም የሕክምና ተቋማት አገልግሎት እየሰጡ ባለመሆናቸው ኤሌክትሪክና ውሃም ስለሌላቸው በቤታቸው ለመውለድ ተገደዋል። እኛም በአማራና በአፋር ለሕክምና ተቋማት ድጋፍ እያቀረብን ነው። ለምሳሌ ባለፈው ሳምንት በደሴና በኮምቦልቻ መድኃኒቶችና የሕክምና ቁሳቁሶች ለሰባት የሕክምና ተቋማት ሰጥተናል። እና በትግራይ በአማራና በአፋር ክልሎች እንሰራለን። በኦሮሚያና በሶማሌ ክልልም እንገኛለን።
የዓለም አቀፉ የቀይ መስቀል ኮሚቴ ወደፊትም በሁሉም የሀገሪቱ ክልሎች የሕክምና ቁሳቁሶችን ማቅረብ፣ የተለያዩ ቤተሰቦችን ማገናኘት፣ ንጹህ የመጠጥ ውሃ ማቅረብ፣ የንጽህና መገልገያ ቁሳቁሶችን ማቅረብ እና የመሳሰሉ መደበኛ ስራዎቻቸውን አጠናክረው መቀጠል እንደሚፈልጉ የሕዝብ ግንኙነት ኃላፊዋ ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። አድማጮች፣ በተከታዩ ርዕስ ደግሞ ወዲህ ወደ ዋሽንግተን እንመልሳችሁ። የአስቸኳይ ጊዜ አዋጁ እንዲነሳ የኢትዮጵያ ሚኒስትሮች ምክር ቤት ለፓርላማው ሀሳብ ማቅረቡን ዩናይትድ ስቴትስ እንደምታደንቅ አስታውቃለች። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ኔድ ፕራይስ ዛሬ በሰጡት ጋዜጣዊ መግለጫ ላይ አፋር ውስጥ ያለው ውጊያ ሀገራቸውን በጣም እንደሚያሳስብም ገልጠዋል። ከጋዜጣዊ መግለጫው የተጠናቀረውን አጭር ዘገባ ጽዮን ግርማ እንዲት አቅርበዋለች።
ህወሓት ሰሞኑን አፋር ውስጥ የመንግስት ወገን ባላቸው ኃይሎች ላይ ጥቃት መክፈቱን ማሳወቁንና እርዳታ መቀሌ እንዲገባ መደረጉን አስመልክቶ እንዲሁም ዩናይትድ ስቴትስ በያዘችው ዲፕሎማሲያዊ ጥረቶችና በሌሎችም ጉዳዮች ላይ ማብራሪያ እንዲሰጡ ከጋዜጠኛ ለቀረበላቸው ጥያቄ ምላሽ የሰጡት የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ኔድ ፕራይስ
So I will start by saying that we have long called for an immediate cessation of hostilities, a transparent investigation into human rights abuses and violations by all actors. Unhindered humanitarian
የጸብ ሁኔታዎች ሁሉ በአፋጣኝ እንዲቆሙ፣ በሰብአዊ መብቶች ጥሰቶች ክሶች ላይ ግልጽ ምርመራዎች እንዲካሄዱ፣ ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖርና ኢትዮጵያ ውስጥ ባሉ ግጭቶች ላይ በድርድር መፍትሄ ላይ እንዲደረስ መንግስታቸው ሲጎተጉት መቆየቱን አስታውሰዋል። Price Bamakel
and we've done that because it is a conflict that not only has inflicted humanitarian harm on the people of
United States ይህንን የምታደርገው በአካባቢው ላይ በሰው ላይና በሚያደርሰው ጉዳት ምክንያት ብቻ ሳይሆን ለመላ የአፍሪካ ቀንድ የሰላም የጸጥታና ደህንነትም ስጋትም ጭምር በመሆኑ ነው ብለዋል። አፋር ውስጥ ያገረሸውን ውጊያ በተመለከተ የሚወጡ ዘገባዎችም እጅግ አሳሳቢ መሆናቸውን ራይስ ጠቁመው እጅግ አስፈላጊ የሆነ እርዳታ አቅርቦትን ማስተጓጎል ጭምር የሚያስከትሉትን የማጥቃት እንቅስቃሴዎች ሁሉም ወገኖች በአፋጣኝ እንዲያቆሙ ዩናይትድ ስቴትስ በድጋሚ እንደምታሳስብ ተናግረዋል። ሀገር አቀፉን ያስቸኳይ ጊዜ አዋጅ ለማቋረጥ የሚኒስትሮች ምክር ቤት ጥር 18 የደረሰበትን ውሳኔ ሀገራቸው እንደምታደንቅና የህዝብ ተወካዮች ምክር ቤቱም በአፋጣኝ እንደሚያጸድቀው ያላትንም ተስፋ ገልጸው ባስቸኳይ ጊዜ አዋጁ የተያዙ ሰዎች ሁሉም እንዲለቀቁ ጥሪ እንደምታደርግ አመልክተዋል።
We encourage the active participation of all parties in an inclusive national dialogue that pursues a shared
ለበለጸገችና ዲሞክራሲያዊት ኢትዮጵያ የጋራ ራዕይን በሚያራምድ ሁሉን አቀፍ ብሔራዊ ውይይት ውስጥም ሁሉም ፓርቲዎች እንዲሳተፉ እናበረታታለን ብለዋል ኔድ ፕራይስ። እነዚህ ውይይቶችም ለአጠቃላይና ግልጽ የፍትህ አሰራሮች ቁርጠኛነትን እንዲያካትቱም አሳስበዋል። ባለፉት ጥቂት ቀናት የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ዶሊ ፊና የአፍሪካ ቀንድ ልዩ ልዑክ ዴቪድ ሳተርፊልድ ከጠቅላይ ሚኒስትር አብይ አህመድና ከሌሎች የመንግስቱ ባለስልጣናት ጋር ፍሬያማ ያሏቸውን ውይይቶች ማድረጋቸውንና ዩናይትድ ስቴትስ ለኢትዮጵያ አንድነት፣ ሉዓላዊነትና የግዛት ጥብቅነት ያላትን ቁርጠኛ አቋምም ረዳት ሚኒስትሯና ልዩ ልዑኩ ለኢትዮጵያውያን ባለስልጣናት የገለጹላቸው መሆኑን ቃል አቀባዩ ገልጸዋል። የአሜሪካውያኑ ከፍተኛ ባለስልጣናት የኢትዮጵያ ጉዞ ፕሬዝዳንት ባይደንና ጠቅላይ ሚኒስትር አብይ አህመድ ያደረጉትን ገንቢ ያሉትን የስልክ ንግግር የተከተለ መሆኑንም ራይስ አስታውሰው
What we believe is a current opening for peace by Again, ending hostilities, negotiating a ceasefire, releasing
የኢትዮጵያ ባለስልጣናት አሁን ተከፍቷል ብለን የምናምነውን የሰላም እድል ጸብን በማስወገድ ተኩስ ለማቆም በመደራደር ስረኞችን ሁሉ በመልቀቅ እርዳታ ባልተስተጓጎለ ሁኔታ መድረስ እንዲችል አቅርቦቱን እንደገና በማስጀመር ሁሉንም ፓርቲዎች ያካተተ ብሔራዊ ውይይት በማካሄድ አጋጣሚውን እንዲጠቀሙ ለማበረታታት አውለውታል ብለዋል። በመሰረቱ አሉ የውጭ ጉዳዩ ቃል አቀባይ ኔድ ፕራይስ በማጠቃለያቸው የግጭት የፈጠረውን የተስፋፋ እንግልትና የሰብአዊ መብቶች ረገጣዎችን ለማስቆም እጅግ ተመራጩ መንገድ ይሄ ነው ብለን እናምናለን። ለዚህም ነው በተጠናከረ ዲፕሎማሲ የምንገፋው። ለዚህም ነው ለዚህ መንገድ ተቀባይነት የምንሟገተው ብለዋል ፕራይስ።
This robust diplomacy, that's why we are advocating for this path.
እናመሰግናለሁ። አድማጮች ወደ ተከታዩ የመጽሔት ርዕስ እናልፍ። ደግሞ በኦሮሚያ ክልል የተከሰተው ድርቅ 800 ሺህ ሰው እርዳታ ፈላጊ ማድረጉን ይገልጣል። በኦሮሚያ ክልል ደቡብ ምስራቅ ዞኖች ውስጥ በተከሰተው በዚህ ድርቅ ከ800 ሺህ በላይ ሰዎች ተጎጂ መሆናቸውን የክልሉ አደጋ ስጋት አመራር እንዲሁም ልማት ተረጂዎች ኮሚሽን ነው ያስታወቀው። ኮሚሽኑ የሞቱት እንስሳት ቁጥር ከ180,000 በላይ መሆኑንም አመልክቷል። በክልሉ ከ4,900,000 በላይ ዜጎች በተፈጥሯዊና ሰው ሰራሽ አደጋዎች ሳቢያ ድጋፍ እንደሚፈልጉም ጨምሮ አስታውቋል። ናኮር መልካ ተከታዩን አጠናቅሯል።
በኦሮሚያ ክልል ቦረና ዞን ድሬ ወረዳ ውስጥ ነዋሪ መሆናቸውን የተናገሩት አቶ ጎዳና ኑራ ባለፈው ዓመት መዝነብ የነበረበት የመኸርና ክረምት ዝናብ ባለመዝነቡ ሳቢያ በተፈጠረው ድርቅ ሰዎችና የቁም እንስሳት ላይ ደረሰ ያሉትን ጉዳት አስረድተዋል። ከዝናብ እጥረት የተነሳ ድርቅ አጋጥሞናል። ክረምት የዘራነው ዘርም ሳይበቅል ነው የቀረው። እንስሳትም የሚበሉትን አጥተው አብዛኛዎቹ አልቀዋል። ከእንስሳትም አልፎ ለሰው ሕይወትም እየሰጋን ነው የምንገኘው። ለምሳሌ እኔ 30 ከብቶችን አጥቻለሁ። 80 የሚሆኑ ከብቶቹ ያለቁበትም አለ። ባለንበት ቀበሌ በድርቁ ምክንያት ከ10 ሰዎች በላይ ታመው ሰውነታቸው አብጧል ነው ያሉት። አቶ ጎዳና ከድርቅ የተነሳ በሰውና እንስሳት ላይ እየደረሰ ያለው ጉዳት እንዲቀረፍ የሁሉም ርብርብ ያስፈልጋል ሲሉ ጥሪ አቅርበዋል። የቦረና የኑሮ መሰረት የከብት እርባታ ነው። ድርቁ ያደረሰው ካለው ጉዳት አንጻር በዚሁ የሚቀጥል ከሆነ የባሰ አደጋ ያጋጥመናል። መንግስታዊ የሆኑና ያልሆኑም ድርጅቶች እንዲሁም ህዝቡ ድርቁ ሊያመጣ የሚችለውን አደጋ ለመቀነስ ሊረባረቡ ይገባል ነው ያሉት። የኦሮሚያ አደጋ ስጋት ስራ አመራርና ልማት ተነሺዎች ኮሚሽን ኮሚሽነር ሙስጠፋ ከድር በደቡብ ምስራቅ ኦሮሚያ 7 ዞኖች ውስጥ ድርቅ ተከስቷል ብለዋል። በድርቁ ከ800,000 በላይ ሰዎች ተጎጂ መሆናቸውን ጠቅሰው በዞኖቹ ውስጥ ስላለው የድርቅ ሁኔታም አብራርተዋል።
ጉድናሌ፣ ጃሃን፣ ቶርባንቶክ፣ ቦረና፣ ባሌ ባሃ፣ ጉጂ ባሃ፣ ባይናን።
በቦረና ምስራቅ ጉጂና ምስራቅ ባሌ ውስጥ ድርቁ በከፍተኛ ሁኔታ ተስተውሏል። በምዕራብ ጉጂ፣ ምዕራብ ባሌ እንዲሁም ምዕራብና ምስራቅ ሐረርጌ በአጠቃላይ በደቡብ ምስራቅ ኦሮሚያ ውስጥ ድርቁ ተከስቷል። ይህም የሆነው ባለፈው ዓመት የመኸርና የክረምት ዝናብ ሳይዘንብ በመቅረቱ ነው። በዚህም ምክንያት ሳር አልበቀለም፣ ምንጮችም ደርቀዋል። ከ2014 መስከረም ወር ጀምሮ የድርቅ ምልክቶች ታይተዋል። እንደ አጠቃላይ 800,244 ሰዎች በድርቁ ምክንያት እርዳታ ለመጠበቅ ተገደዋል ነው ያሉት። ኮሚሽነር ሙስጠፋ በድርቁ ሳቢያ በእንስሳት ላይ የደረሰውን ጉዳት ሲገልጹ በሰባቱ ዞኖች በድርቁ የተጎዱ እንስሳት ቁጥር ከ188,000 በላይ ሆኗል። አብዛኛዎቹም በሰው ድጋፍ ነው ከመሬት የሚነሱት። ቦረና ውስጥ ከ6 ሚሊዮን በላይ የቁም እንስሳት እንዳለ ነው የሚታወቀው። በእነዚህ ላይ ጉዳት እየደረሰ ነው ያሉት ኮሚሽነሩ። አክለውም መንግስት በድርቁ የተጎዱትን ለመደገፍና ለእንስሳትም መኖ በማቅረብ ጉዳቱን ለመቀነስ እየሰራ ነው ብለዋል። በተጨማሪም ማህበረሰቡና የግብረሰናይ ድርጅቶችም የድርሻቸውን እንዲወጡ ሲሉ ጥሪ አቅርበዋል።
ልቡ ነማ በሰበብ ረኮ ከናቲን አከሚዳም ኦጂ ሞትማኖ ጅሳጅራ
የሰው ህይወት በድርቁ እንዳይቀጠፍ መንግስት እየሰራ ይገኛል። የፌዴራልም ሆነ የክልል መንግስት በቅንጅት ነው እርዳታን ለማቅረብ እየሰሩ የሚገኙት። እስካሁን በድርቁ ሳቢያ የሰው ህይወት አላለፈም። የእንስሳት መኖ ለምሳሌ የሳር እጥረትም እንዲቀረፍ እየተሰራ ነው። ውሃም እንዲሁ በቦቴ እንዲደርስ እየተሰራ ቢሆንም በቂ ግን አይደለም። በመሆኑም መንግስታዊና መንግስታዊም ያልሆኑ እንዲሁም የግል ድርጅቶች አገር ውስጥም ውጭ አገርም ያሉ ሰዎች ይሄ ድርቅ ሊያመጣ የሚችለውን ጉዳት ለመቅረፍ እንዲረባረቡ ስንል ጥሪ እናቀርባለን ነው ያሉት። በሌላ በኩል ከጸጥታ ችግር ጋር በተያያዘም ከቤት ንብረታቸው የተፈናቀሉ ከ500,000 በላይ ሰዎች ድጋፍ እየተደረገላቸው ነው ሲሉ ኮሚሽነር ሙስጠፋ ገልጸዋል። በደቡብ ምዕራብ ኦሮሚያ እንዲሁም በምዕራብ ኦሮሚያ ምዕራብ ሸዋን ጨምሮ በማዕከላዊ ኦሮሚያ ውስጥ ከ500,000 ሰዎች በላይ ተፈናቅለው በእርዳታ እየኖሩ ነው። የጸጥታ ሁኔታ እንደተሻሻለ የሚመለሱም ስላሉ ይሄ ቁጥር ከፍም ዝቅም ሊል ይችላል ነው ያሉት። በኦሮሚያ ክልል ውስጥ ከ4,900,000 የሚልቁ ሰዎች በተፈጥሮና ሰው ሰራሽ አደጋዎች ሳቢያ በመንግስት ድጋፍ እየተደረገላቸው መሆኑንም ኮሚሽነሩ ጨምረው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
አኮራ አመሰግናለሁ። አድማጮች አሁን ወደ ዓለም አቀፍ ዜና ነው የምወስዳችሁ። የቡርኪና ፋሶን ወታደራዊ መፈንቅለ መንግስት የሚደግፉ ሰልፈኞች በዚህ ሳምንት አገራቸው ግንኙነቷን ከፈረንሳይ ይልቅ ወደ ሩሲያ እንድታዞር ሲሉ ጠይቀዋል። በሰልፉ ላይም የሩሲያን ሰንደቅ ዓላማ አንግበው ታይተዋል። ምንም እንኳን በቡርኪና ፋሶ የታየው የሩሲያ ድጋፍ ከምን እንደመነጨ ማወቅ ባይቻልም ብዙዎች ግን ፈረንሳይ አሸባሪውን የእስላማዊ መንግስት ቡድን በመዋጋቱ ረገድ ያስመዘገበችው ድል ባለመኖሩ መሰላቸት የተረጋገጠ ነው የሚል የሄንሪ ዊልኪንሰን ዘገባ ያመለክታል። ኤደን ገረመው እንደሚከተለው ታቀርበዋለች።
ማክሰኞ ዕለት ሁለት ሰላማዊ ሰልፈኞች ከአንድ ቀን በፊት በሀገራቸው የተካሄደውን መፈንቅለ መንግስት በመደገፍ የሩሲያን ባንዲራ ይዘው በዋጋዱጉ ጎዳናዎች ላይ ሲጓዙ ታይተዋል። ሰልፈኞቹ ወደ ዋጋዱጉ ብሔራዊ ቤተ መንግስት በማቅናትም ወታደሩ ስልጣን መረከቡን ያከበሩ ሲሆን አንዳንዶችም የሩሲያን ባንዲራ እያውለበለቡ ለአሜሪካ ድምጽ እንዲህ ብለዋል።
ከሁን በኋላ ፈረንሳይን አንፈልግም። እኛ እዚህ ያለነው የሩሲያን መከላከያ ስለምንፈልግ ነው። እስካሁን ድረስ ፈረንሳይ ውጤት ያመጣ ምንም ነገር አላደረገችልንም።
ላለፉት 6 ዓመታት ፈረንሳይ ቡርኪና ፋሶን እስላማዊ መንግስትና አልቃይዳ የተሰኙትን የአሸባሪ ቡድኖች ታጣቂዎች ጋር ያለባትን ችግርና ግጭት ለመከላከል ስታግዝ ቆይታለች። በዚህ ወር መጀመሪያ ላይ የጎረቤት ሀገር ማሊ መሪ የሆኑት ኮሎኔል አሲሚ ጎይታ ከሩሲያ ክሬምሊን ጋር ቅርብ የሆነ ቁርኝት ካለው የግል የጦር ኃይሎች አቅራቢ ድርጅት ዋግነር የጦር ሰራዊት ቅጥረኞችን ተረክበዋል። ቅጥረኞቹን ባለፈው ታህሳስ ወር ላይ የፈረንሳይ ወታደሮች ለቀው የሄዱትን የቲምቡክቱን የጦር ሰፈር ተቆጣጥረዋል። ባለፈው ቅዳሜ ዕለትም ከመፈንቅለ መንግስቱ በፊት የቡርኪና ፋሶ ሰልፈኞች ከማሊ ጋር ትብብራቸውን ለማሳየት የማሊውን መሪ አሲሚ ጎይታን ፎቶግራፍ አንግበው ታይተው የነበረ ሲሆን ፖሊስ አስለቃሽ ጭስና ተፈነጣጣቂ ቦምብ ወርውሮባቸዋል። የፖለቲካ ተንታኞች ባለፉት ቅርብ ወራት ጸረ ፈረንሳይና አፍቃሪ ሩሲያ ስሜቶች እየተንጸባረቁ ነው ይላሉ። ተንታኞችም የምዕራብ አፍሪካ ሀገራት የምጣኔ ሀብት ትስስር ማህበረሰብ ኤኮዋስ ዴሞክራሲያዊ የሆነ የስልጣን ሽግግር ለማድረግ ማሊ አለመፍቀዷን ተከትሎ በጣለው ማዕቀብ የተነሳ ማሊ ሩሲያን እንደ መደራደሪያ እየተጠቀመቻት ነው ይላሉ። ፖል ሜሊ በለንደን ካታም ሀውስ ተንታኝ ናቸው።
የማሊ ወታደራዊ ጁንታ ብሔራዊ ስሜትን ለመቀስቀስ እየሞከረ ነው። የሩሲያን ድጋፍ መሻትን አሊያም ሩሲያን እንደ መገልገያ እየተጠቀመ ይመስላል። ምን ያህል ወታደራዊ ውጤት ሊያስመዘግብ እንደሚችል ግልጽ የሆነ ነገር የለም።
በቡርኪና ፋሶ የሚገኘው የሩሲያ ኤምባሲም ሆነ የሀገሪቱ ወታደራዊ ጁንታ ለአሜሪካ ድምጽ ቃለ መጠይቅ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። በሪ ሪከርድ በርሙጋ በቡርኪና ፋሶ ፖለቲካ ጉዳይ ላይ ተች ናቸው። በዚህ ጉዳይ ላይ እንዲህ ይላሉ።
ቡርኪና ፋሶ ከፈረንሳይ ከሩሲያም ሆነ ከሌላ ከማንኛውም አገር ጋር ግንኙነት ብትመሰርትም ሁሉም ነገሮች በደግነት የሚደረጉ አይደሉም። ምንም ነገር ነጻ አይደለም። በልዋጩ ሁሉም የሆነ ነገር ይሻሉ። የሚያስፈልገው ነገር ቡርኪና ፋሶን ካለችበት ማጥ ውስጥ ጎትቶ የሚያወጣት ሰው ነው።
የቡርኪና ፋሶ ተጽዕኖ ፈጣሪ ሆነው ፍራንሲስኮ ቢኦጌ ይህን ሰላማዊ ሰልፍ ተሳትፏል። ቢኦጌ ፈረንሳዮች የራሳቸውን ጉዳይ ማስተካከል አለባቸው፣ ሰልፈኞቹ ፈረንሳይን አይጻረሩም፣ ነገር ግን ፈረንሳይ የራሷን ጉዳይ ብቻ ይዛ የቡርኪና ፋሶ ዜጎች የራሳቸውን ጉዳይ ራሳቸው እንዲያስተዳድሩ መፍቀድ አለባት ያለ ሲሆን በአሁን ሰዓት ሀገሪቱን የተቆጣጠሩት ወታደሮችም ስለ ፈረንሳይ ሳያስቡ አእምሯቸው ነጻ ሆኖ ሰዎችን እንዴት እንደሚያስተባብሩና ወደ ነጻነት እንደሚመሩ መገንዘብ ይችላሉ ነው ያለው። በተመሳሳይ በማዕከላዊ አፍሪካ ሪፐብሊክ ወታደሮችን የሚያሰለጥን የሩሲያ ተቋምም ለቡርኪና ፋሶም ወታደራዊ ድጋፍም ለማድረግ ጥያቄ አቅርቧል። የቡርኪና ፋሶ የመፈንቅለ መንግስት ወቅት መሪ ፖል ሄነሪ ማሚባ ይህንን ግብዣ መቀበል
አመሰግናለሁ። ሄደን ወደ ምሽቱ የመጨረሻ የትንታኔ ርዕስ ልውሰዳችሁ። አድማጮቻችን፣ የዩናይት ስቴትስ ጠቅላይ ፍርድ ቤት ዳኛ የነበሩት ወይም አሁንም ድረስ ያሉት ስቴፈን ብራየር ጡረታ እንደሚወጡ ማሳወቃቸውን ፕሬዚዳንት ጆ ባይደን በእርሳቸው ምትክ አዲስ ዳኛ እንደሚሾሙ እድል ሰጥቷቸዋል ይላል። ባይደን በምርጫ ዘመቻቸው ወቅት የገቡትን ቃል እንደሚጠብቁና ብራይነርን የሚተካ ጥቁር አሜሪካዊት ሴት እንደሚመርጡ ቃል ገብተዋል። የዋይት ሀውስ ዘጋቢያችን ፓትሲ ዊዳክስዋራ ያጠናቀረችውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
የጠቅላይ ፍርድ ቤት ዳኛ ስቴፈን ብራየር በጡረታ ለመሰናበት መወሰናቸውን አስመልክቶ ትላንት በዋይት ሀውስ ባደረጉት ንግግር የአሜሪካ ዲሞክራሲ አሁንም የሙከራ ጊዜ ላይ መሆኑን አመልክተዋል።
It's that next generation and the one after that. My grandchildren and their children.
ቀጣዩ ትውልድና ከዚያ በኋላ የሚመጣው ትውልድ ምናልባት የልጅ ልጆቼና ልጆቻቸው ይሄ ሙከራ እየሰራ ነው አይደለም የሚለውን የሚወስኑት። በርግጥ እንደሚሰራ ባለሙሉ ተስፋ ነኝ።
የብራየር ጡረታ መውጣት ፕሬዝዳንት ጆ ባይደን ምትካቸውን የመምረጥ እድል ሰጥቷቸዋል። ይህም አንድ የአሜሪካ ፕሬዝዳንት ከሚያከናውናቸው ትልቅ ውጤት የሚያስከትል ውሳኔዎች አንዱ ነው። ጠቅላይ ፍርድ ቤቱ ቁልፍ ከሆኑት የአሜሪካ መንግስት ቅርንጫፎች አንዱ ሲሆን የመንግስቱ አስተዳደር ምክር ቤቱና ክልሎች የሚወስኗቸው ውሳኔዎች ህገ መንግስቱን የተከተሉ መሆን አለመሆናቸውን የመጨረሻ ውሳኔ የሚያሳልፍ ነው። ባይደን የሚመርጧቸውን እጩ ስም በየካቲት ወር መጨረሻ እንደሚያሳውቁ ተናግረዋል።
የማቀርባቸው እጩ እጅግ ልዩ ብቃት፣ ስብዕና፣ ልምድና ሐቀኝነት ያላቸው ናቸው። እኚህ ሰው ደግሞ በዩናይትድ ስቴትስ ጠቅላይ ፍርድ ቤት ለመጀመሪያ ጊዜ የተሾሙ የመጀመሪያዋ ጥቁር ሴት ይሆናሉ።
ዘጠኙ የጠቅላይ ፍርድ ቤት ዳኞች የሚሾሙት እስከ ዕድሜ ፍጻሜ እንዲያገለግሉ ሲሆን ብራየር በዲሞክራቲክ ፓርቲ ፕሬዝዳንቶች ከተሾሙ 3 ብቸኛ ተራማጅ ዳኞች አንዱ ናቸው። ቀሪዎቹ የዶናልድ ትራምፕ አስተዳደር ስልጣን ላይ በቆየበት ጊዜ የተሾሙትን 3ቱን ጨምሮ በሪፐብሊካን ፓርቲ የተሾሙ ናቸው። 8 ዓመት በስልጣን ላይ የቆዩት ባራክ ኦባማ ሁለቱን የጠቅላይ ፍርድ ቤት ዳኞች የሾሙ ሲሆን 3ኛ እጩአቸውን የህግ መወሰኛው ምክር ቤት አባል የሆኑ ሪፐብሊካኖች እንዳያልፉ ይዘውባቸው ነበር። አሁንም 100 መቀመጫ ባለው የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ያሉት ዲሞክራቲክ ሴናተሮች ቁጥር 50 በመሆኑ ባይደን እጩአቸው እንዲጸድቅላቸው የሁሉም ዲሞክራቶች ድምጽ ያስፈልጋቸዋል። በአሜሪካ ኢንተርፕራይዝ ተቋም ውስጥ የሚሰሩት አዳም ዋይት እንደሚሉት ባይደን መካከለኛ አቋም ያላቸው ዳኛ ከመረጡ ምናልባት 1 ወይም 2 የሪፐብሊካኖችን ድምጽ ሊያገኙ ይችላሉ።
But the Democratic coalition does not want a moderate judge.
የዲሞክራቶች ጥምረት ግን መካከለኛ አቋም ያለው ዳኛ አይፈልግም። የወንጀል ህግ በመሳሰሉና በሌሎች ጉዳዮች ላይ ጠንካራ አቋም ያለው ሰው ነው የሚፈልጉት። ሌላው ጉዳዩን የሚያወሳስበው ፕሬዝደንት ባይደን በምርጫ ዘመቻቸው ወቅት የመጀመሪያዋን ጥቁር አሜሪካዊት ሴት የጠቅላይ ፍርድ ቤት ዳኛ አድርገው ለመሾም አስቀድመው ቃል መግባታቸው ነው። ስለዚህ ሊመርጧቸው የሚችሏቸው ብቁ እጩዎች ቁጥር የተገደበ ነው።
ባይደን የብራየርን ምትክ በህዳር ወር ላይ ከሚካሄደው የምክር ቤት አባላት ምርጫ በፊት መተካት ይፈልጋሉ። ምክንያቱም ሪፐብሊካኖች የህግ መወሰኛውን ምክር ቤት መቀመጫ አብዛኛውን ቁጥር መልሰው መውሰድ ከቻሉ የሚፈልጉትን ዳኛ ለመተካት ከባድ ይሆንባቸዋል።
አመሰግናለሁ ስምኝሽ። አድማጮች፣ አሁን የፕሮግራም ማሳሰቢያ።
የአሜሪካ ድምፅ በቅዳሜና እሁድ መርሃ ግብሮቹ በወቅታዊና አነጋጋሪ ኢትዮጵያ ጉዳዮች ላይ የተጀመረ ተከታታይ የክርክርና የውይይት መርሃ ግብር አሁንም በአንዳንድ የሀገሪቱ አካባቢዎች በመካሄድ ላይ ያሉትን ግጭቶች፣ የተኩስ አቁሙን ንግግር፣ የሀገራዊ ንግግር ምንነትና አንድምታን ይፈትሻል። የጋለውን ክርክር ተከታተሉ። እናንተም የእንግዶቻችንን ሐሳብ አዳምጣችሁ በያላችሁበት የምታስቡትን የምታምኑበትን አድርሱ። የአሜሪካ ድምፅ ቪኦኤ።
የቅዳሜና እሁድ ዝግጅቶቻችንን ተከታተሉ። በርከት ያሉ ዝግጅቶች ይኖሩናል። አሁን አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ታዲያ ከሰሞኑን ስናስተዋውቅ እንደነበረው የኮቪድ-19 ወረርሽኝ ተከትሎ በተፈጠሩ የአሰራር ለውጦች ሳቢያ ተቋርጦ የነበረው የአድማጮች መስኮት ተመልሷል። አድማጮች በተለያየ ፕሮግራሞቻችን ላይ በሰማችኋቸውም ሆነ ሌሎች አንገብጋቢ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ ያሏችሁን አስተያየቶች እንድትልኩ እንደምናስተናግድም ከወዲሁ እናስታውቃለን። ፕሮግራማችን በተከታተላችኋቸው በተጨባጭም በስርጭታችንም በተሰሙ ዝግጅቶች ይዘትና አቀራረብ ላይ በመረጃ ያተኮሩ የተደገፉና አስተያየቶቹ ገንቢ እንዲሆኑ አሁን ያለውን ሁኔታ ማስመልክቶ የምታቀርቧቸው በጥሞና ነገሮችን ወደ ተሻለ አዝማሚያ ሊያመጡ የሚችሉ ሐሳቦች ላይ እንዲያተኩሩ እናበረታታለን። ተሳተፉ አድማጮቻችን። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምንወስዳችሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የሁለተኛውን አጋማሽ ቀዳሚ ዝግጅት ነው የምናሰማችሁ። ወጣቶችና የሥራ ማጣት ፈተና። ከተለያዩ የኢትዮጵያ ዩኒቨርሲቲዎች ተመርቀው ወደ የመጡባቸው ክልሎች የሚመለሱ ወጣቶች የሥራ ማጣት ችግርና ፈተና እንደሆነባቸው ተናግረዋል። አሰራሩ በዝምድና በትውውቅና በጉቦ የተሳሰረ መሆኑን ገልጠው ሥራ ለማግኘት አዳጋች እንደሆነባቸውም የሲዳማ ክልል ወጣቶች ይናገራሉ። በክልሉም የመንግሥት የሥራ ቅጥር ባልታወቀ ምክንያት መታገዱ ችግሩን አባብሶታል ነው የሚሉት። በተመሳሳይ በኦሮሚያ ክልል የአምቦ ከተማና በአማራ ክልል የባህር ዳር ከተማ ወጣቶችም ከዩኒቨርሲቲዎች ከተመረቁ በኋላ ለዓመታት ያለ ሥራ መቀመጣቸውን ይገልጣሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የወጣቶቹን ቅሬታ በተመለከተ ያሰናዳውን ዘገባ እንደሚከተለው ያቀርበዋል።
በሲዳማ ክልል በቂ የሥራ ዕድል እንዳልተፈጠረላቸው ቪኦኤ ያነጋግራቸው ወጣቶች ተናግሯል። በክልሉ የመንግሥት ሠራተኞች ቅጥር ታግዶ መቆየቱንም ወጣቶቹ ገልጧል። እግዱ እንደተነሳ ከተገለጠ በኋላም ቢሆን ቅጥሩ እንዳልተከናወነም ጠቁሟል። ከአርባ ምንጭ ዩኒቨርሲቲ በሂሳብ መዝገባ ያዝ በ2011 ዓ.ም የተመረቀው ወጣት መብራቱ ሰለሞን በሲዳማ ክልል የሚታየው የስራ አጥነት ችግር ከሌሎች አካባቢዎች የተለየ ነው ይላል።
የስራ አጥነት ጉዳይ ያው ሁሉም ጋር ያለ የመሆኑን እናውቃለን። ነገር ግን የኛ ክልል ልዩ የሚያደርገው ነገር ያው 4 ዓመት ሙሉ ነው 3-2 ዓመት የተቀመጡ ልጆች በጣም ብዙ ናቸው። መንግስት የራሱ ምክንያት ኖሮት እገዳ ሊጥል ይችላል። ግን ጎን ለጎን የስራ እድል በማደራጀት የሚፈጠረው አለ። እሱን ራሱ ተደራጅተን እንትን እንዳንን ቢሮክራሲው በጣም ውስጥ ያለው አሰራር በጣም የሚያስጠላ ነው። የተዋወቁ ሰዎች በኮድ ነው የሚጨርሱት።
ስራ በማጣታቸው ምክንያት በኑሯቸው ላይ የተፈጠረውን ጫና ገልጸው የስራ እድል እንዲመቻችላቸው በሚጠይቁበት ጊዜም ጥያቄያቸው ሌላ ትርጉም የተሰጠው የመብት ጥሰት እንደሚፈጽምባቸውም ገልጿል።
ስራ ፍጠሩልን ወይ እያልን እንትን ስንል ማይሆን ታርጋ ለምሳሌ አሁን ህገ መንግስቱ በአንቀጽ 41 እንሱ አንቀጽ 6 እና 7 በግልጽ አስቀምጧል። እሱን መብት ዲሞክራሲያዊ መብታችን ነው እኛ እየጠየቅን ያለው። እነሱ ደግሞ ሌላ ታርጋ እየለጠፉብን እያሸማቀቁን ያለ ነው።
ከባህር ዳር ዩኒቨርሲቲ በሎጂስቲክስና የአቅርቦት ሰንሰለት ትምህርት በ2012 ዓ.ም በመጀመሪያ ዲግሪ የተመረቀ ወጣት ሰለሞን ሳሙኤል በክልሉ ስራ አጥተዋል ከሚሏቸው በመቶ ሺዎች ከሚቆጠሩ ወጣቶች አንዱ ሲሆን ስራ ማጣት ብቻ ሳይሆን የፍትሐዊነት ችግር መኖሩንም ይናገራል።
አንደኛው ከኛ በኋላ የተመረቁ ልጆች የገቡ አሉ፣ የባለስልጣን ዘመዶች፣ የባለስልጣን ልጆች። ከዛም ባለፈ ደግሞ ለእኛ ባንቀጠር እንኳን ስራ እድል ሊፈጠርልን ይገባል። መንግስት ደግሞ የስራ እድል የመፍጠር ግዴታ አለበት። ያን መሰረት አድርገን ሄደን ስንጠይቃቸው ሌላ ምላሽ ነው የሚሰጡን። ጸረ ሰላም አርአያ አድርጎ ነው የሚያስቡን። እኛ ያው በሰላማዊ መንገድ ነው ነገሮችን እየጠየቅን ያለ ነው።
ተምረው ከተመረቁ በኋላም ስራ አጥ መሆናቸው ለታናናሾቻቸው መጥፎ ምሳሌ መሆኑንም ገልጧል። በትውቅና ለግል ጥቅም በተዘረጋ አሰራር ምክንያት ተጎጂ መሆናቸውም ተናግሯል። ምላሽ እንዲሰጣቸው በተደጋጋሚ ላቀረቡት ጥያቄ ከዛቻና ማስፈራሪያ በዘለለ የተሰጣቸው የመፍትሄ ሀሳብ እንደሌለም ገልጸውልናል።
ለአብነት ቢያነሳለ አሁን የኛ ቤት 2-3 ስራ አጥ ነው ያለ ነው። እኔና 2 ቤቶች ያሉ እና ሌላ ቤት ደግሞ 4 ቱላ ያሉበት አጋጣሚ አለ። እና ይሄ ደግሞ አሁን ቤተሰቦቻችንም የመሰላቸት ልጆቹን ከታች ያሉትን ያለ ማስተማር እና አሁን ልጆቹ ምንድን ነው የሚሉት? ለምን አትሄዱም ክላስ ምናምን ነገር ስናቸው እናንተ ተምራችሁ ምን አመጣችሁ ነው የሚሉት። እና ይሄ ምንድን ነው የሚያሳየው? ልጆች እኛን እያዩ ነው እንግዲህ የሚሄዱት። እኔ ለአብነት እኔ አሁን የቤት ታላቅ ነኝ። እኔን እያዩ ነው የሚሄዱት ከታች ያሉት። እኔ ደግሞ ተምሬ ለ3 ዓመት ቁጭ ስል እነርሱም ተስፋ እየቆረጡ ነው የሚሄዱት።
የሲዳማ ክልል የስራ ክህሎትና ኢንተርፕራይዞች ልማት ቢሮ ኃላፊ ወይዘሮ ሀገረ ጽዮን አበበም በክልሉ ያለውን የስራ አጥነት ችግር ለማቃለል ስራ አጥ ወጣቶችን የመለየት ስራ ተሰርቷል ብሏል።
እስከ 100 ሺህ የሚሆኑ ወጣቶችን ለይተናል። ስራ የሚፈልጉትን ማለት ነው፣ ወይም ስራ የላቸውም የሚባሉትን።
ለብዙ ወጣቶችም የስራ እድል ለመፍጠር ዝግጅት መደረጉንም ለቪኦኤ ተናግሯል።
92,000 ለዚህ አመት ነው ያቀድ ነው። ይሄን ስንል በጊዜያዊነት በየመንደሩ የሚገባውን አይደለም እየቆጠር ነው ያለን፣ በቋሚነት ስራ ሊፈጠርላቸው የሚችል ወጣቶችን ቁጥር ነው።
ለዚህም የክልሉ መንግስት ገንዘብ ማዘጋጀቱን አስታውቋል።
በጥቅሉ እንደ ክልል አሁን ላይ ከ200 ሚሊዮን በላይ የሚሆን ገንዘብ ዝግጁ ይሆናለን። ግን ደግሞ ወጣቶች እየቀረቡ እየተደራጁ በመጡ ቁጥር ከዛም በላይ የመጨመር ዝግጅት አለ።
ከፍትሐዊነት ጋር በተያያዘ የቀረበውን ክስ ወይዘሮ ሀገረ ጽዮን አሉባልታ ነው ብሏል።
ለምንድን ነው ማትቀጥሩኝ የሚል በጣም ከፍተኛ ጥያቄና ጫና ነው ያለው። ግን ደግሞ ቀጥሮ ስራ አጥነትን መቅረፍ አይቻልም። የመንግስት መስሪያ ቤት ላይ መቀጠር ሲጀመር የስራ እድል ፈጠራ አይደለም። መንግስት መስሪያ ቤት ላይ አንድ ዜጋ የሚቀጠረው ለስራ ስለተፈለገ ነው፣ ወይም ለህዝብ ለሚሰጥ አገልግሎት በሚፈለግ ሙያ የተዘጋጀ ሰው ስላስፈለገ ነው የሚቀጠረው። ይህ ሊሆን የሚችለው ደግሞ መደብ ሲኖር፣ በጀት ሲኖር ነው፣ እናም ደግሞ ለስራ ሰው ሲፈለግ። ስለዚህ አሁን ያለው አመለካከት በጣም ከፍ ብሎም የሚመጣው መቀጠር አለብን እንጂ ተደራጅተን አንሰራም የሚለው ነው። ሰራተኛ ሁሉም አካባቢ ላይ ተቀጥሮ መደቦችም ሙሉ ኦኩፓይድ ናቸው። ያሉን መደቦችም ያው ሙሉ በሙሉ በሚባል ደረጃ የተያዙ ናቸው። ደሞዝም መክፈል ከምንችለው አቅም ከዚህ በላይ መሄድም አንችልም። ለስራም ከሚያስፈልገን ቁጥር አንጻር ከበቂ በላይ ነው ሁን ያለን።
በማህበር ተደራጅተው ለሚሰሩ ወጣቶችም ከዚህ በፊት አነስተኛ የነበረውን የብድር ጣሪያ አስጠንተው የክልሉ መንግስት ከፍ ማድረጉን ማስታውቀዋል። በሌላ በኩል ከወልቂጤ ዩኒቨርሲቲ በ2011 ዓ.ም በመረቀው አበበ ሹሬ በበኩሉ ያሰለቻቸውን ቤተሰቦችን እጅ ላለማየት የጉልበት ስራ በመስራት ላይ እንደሚገኝ ተናግሯል።
ሰፈር ሲሄድ በቃ ሰፈር ጓደኞች ሁሉ ተመርቆ እሱ ምን አገኘ ምናምን እያሉ አሁን ማሸማቀቅ እነሱን እያፈርኩ ሰፈር እየቀየርኩ ቀን ስራውላ እያሰራውኝ ነው።
ከመደወላቡ ዩኒቨርሲቲ በ2011 ዓ.ም በሲቪል ኢንጂነሪንግ የተመረቀው ወጣት ቶሎሳ ዋቆያ እርሱ በሚኖርበት አምቦ ከተማ የስራ አጥነቱ ተመሳሳይ መሆኑን ይናገራል።
እስካሁን ምንም የስራ እድል የተፈጠረልን ነገር የለም። አይሚክስ ተደራጁ ተብለን ተደራጅተናል፣ ግን የተለያየ ሪጅኖች ያቀርባሉ። አካል ጉዳተኛም ጥው ይላሉ። እነሱ ደግሞ ብዙ የተማሩ ሰዎች የሉ እና እነሱን በማጣታችንም እስካሁን ስራ ያገኘውን ስራ የለም። ሁለተኛ ሪዝን ደግሞ ባጀትም የሉም ይሉናል እና ብዙ ነገሮች አሉ ችግሮች ስራ እንዳናገኝ ማለት።
ከወልቂጤ ዩኒቨርሲቲ በውሃ ምህንድስና በተመሳሳይ አመት የተመረቀችው ህይወት ተስፋዬ እስካሁን ስራ እንዳላገኘች ትገልጻለች።
ስንት ጊዜ ተወስ ባካንሲ ሞክረን ነበር፣ አልተሳካም። ተደራጅተንም ለመስራት ሞክረን ነበረ እና በዛ ምክንያት ምንም አይነት ስራ ማግኘት አልቻልንም። እስካሁን ተቀምጠን ያለን ከስራ የምታገኝበት ኦፖርቹኒቲ የለም ሲጀመር እኛ አካባቢ ላይ። ሲቀጥል ደግሞ የቁጥራችን መብዛት ይመስለኛል።
በማህበር ተደራጅቶ ድንጋይ በማንጠፍና አረንጓዴ ስፍራዎችን በማልማትና የከተማ ግብርና ስራዎችን ጭምር ለመስራት ጥረት ቢያደርጉም ከቀበሌ እስከ ክልል በዘመድ አዝማድ በጉቦና በትውቅ የሚሰራባቸው ዘርፎች በመሆናቸው እድል አላገኘንም ብሏል። ከባህር ዳር ዩኒቨርሲቲ በ2010 ዓ.ም በግንባታ ምህንድስና ተመረቀው የባህር ዳር ከተማ ወጣት ውብ ጊዜር ገረመው በተማረበት ትምህርት ሰርቶ የመኖር ተስፋው መሟጠጡን ይናገራል።
ብዙ ቦታ ስራ ፈላልጌ በጣት ስለሆነ ብዙን አይደርሰኝም። ብዙ ሰው ነው ከአንድ መስሪያ ቤት ሁለት ሰው ስራ ሲወጣ 1,000-2,000 ሰው ስለሚወጣ በጣት ስለሆነ አይደርሰኝም።
ኢትዮጵያ ከአጠቃላይ የህዝብ ብዛቷም ከግማሽ በላዩን ከሚሸፍኑት ወጣቶች አብዛኞቹን ለስራ ለማብቃት በማለም ከጥቂት ዓመታት በፊት አሁን ስሙ የተቀየረው የስራ እድል ፈጠራ ኮሚሽን ማቋቋሟ ይታወሳል። ተቋሙን በወቅቱ የሚመሩት የነበሩት አቶ ንጉሱ ጥላሁን የዛሬ ዓመት አካባቢ ኮሚሽኑ ስለሚያከናውነው ተግባራት ከአሜሪካ ድምፅ ተጠይቀው ኮሚሽኑ ባለፉት ጥቂት ዓመታት ወጣቶችን ስራ ለማስያዝ ሲጥር መቆየቱን ጠቁሞ መልካም ተግባራትንም ማከናወኑን ተናግረው ነበር። ይሁንና ዛሬም ድረስ ወጣቶችና ስራ የሚመለከቱ ተግዳሮቶችን ጠቅሰን የሚመለከታቸው አካላት ምላሽ እንዲሰጡን ያደረግነው ሙከራ አልተሳካም። ጥረታችንን ቀጥለን በጉዳዩ ላይ ባለሙያዎች የሚሰጡትን አስተያየት አካተን በሌላ ዝግጅት እንመለስበታለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። ክብራትና ክብራት አድማጮቻችን፣ በተመሳሳይ ርዕሰ ጉዳይ ከአምቦና ከአማራ ክልል የተጠናቀሩ ሌሎች ዘገባዎችን በነገው ምሽት ስርጭታችን ይዘን እንቀርባለን። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ተከታዩ ሁለተኛ ቅንብር ልውሰዳችሁ። የጤና አገልግሎትን በዲጂታል ዘዴዎች ማዘመን ይላል የኢትዮጵያን ጤና አገልግሎት ስርዓት በቴክኖሎጂ ለማዘመን በፈጠራ ዘርፍ የተሰማሩ ባለሙያዎች ጥረት ላይ መሆናቸውን ይናገራል። ኦርቢስ ሄልዝ አገልግሎቱን በዲጂታል ዘዴዎች የማዘመን ትልም ይዞ እንደሚንቀሳቀስና ኢትዮ ፋርማ የተባለ ተቋም አለን ብሎ በሰየመው የስልክ መተግበሪያም ለህሙማንና ለታካሚዎች መረጃ እንደሚያደርስ መስራቾቹና ኃላፊዎቹ ለአሜሪካ ድምፅ ገልጠዋል። የኦርቢስ ሄልዝ ዋና ስራ አስፈጻሚ ፓዚዮን ቸርነትና የኢትዮ ፋርማ ስራ አስኪያጅ ዶክተር ሜላት ተስፋዬ ስለ ሀሳባቸው፣ ስለ ስኬቶቻቸውና ስለሚያልፉባቸው ፈተናዎች ይናገራሉ። ኤደን ገረሙ ነች ያነጋገረቻቸው።
የኢትዮጵያ የጤና ስርዓትን ለማዘመን የተለያዩ ጥረቶች እየተደረጉ ይገኛሉ። ይሁንና የሀገሪቱ የጤና ስርዓት አሁንም ድረስ ከፍተኛ የሆነ ክፍተት እንዳለበት ባለሙያዎችና ተገልጋዮች ያነሳሉ። ይህም በተመለከተ ያነጋገርነውና ላለፉት 5 ዓመታት የጤና መረጃ አቅርቦትን ለማሳለጥ አያያዙን ወደ ዲጂታል ለማዘመን ጥረት የሚያደርገው ኦርቢት ሄልዝ ኢትዮጵያ መስራችና ዋና ስራ አስፈጻሚ አዚዮን ቸርነት የጤና ስርዓቱን ለማዘመን የሚያስፈልግበትን ምክንያትና ጉዳይ እንዲህ ያብራራል።
የጤና መረጃ አያያዝ እጅጉን አስፈላጊ ነው። ይህንን ተገንዝቦ አሁን ጤና ሚኒስቴር ወደ ዲጂታል ሄልዝ ስትራቴጂ ብሉፕሪንት የሚባሉ እንደ መዋቅር ያዘጋጃቸው ዶክመንቶች አሉ። ስታንዳርዶች የተዘጋጁ ነው። ቢኮዝ ጥቅሙ በተለይ ኮቪድ ላይ እንዳየ ነው ነው አንዳንዱ ነገር ቶሎ ማወቅ ያስፈልጋል። ቶሎ ካላወቅሽ ያ በሽታው እንዳይስፋፋ መከልከል አትችይም። እና የጤና መረጃ አጠቃቀም ግንዛቤው በሀገር ደረጃም ካለው የዲጂታል ኢትዮጵያ ወይም ዲጂታል ኢኮኖሚ ከሚባለው አንድ ትልቅ ሀገራዊ መርህ አንጻር ጤናውን ደግሞ በዚህ መልኩ ማሳለጥ እና ወደፊት እንዲሄድ ማድረግ እንደ ፕራዮሪቲ ተይዟል። ያ ማለት እንግዲህ ቻሌንጅ የለም ማለት አይደለም። ግንዛቤ አለመኖር፣ ቅድም እንደ ቅንጦት ማየት ወይም ደግሞ ባህሉም ይሄ መረጃ ተደግፎ የምንሰራውን ስራ መስራት ላይ ገና ነው።
የጤና ስርዓቱ ላይ ቴክኖሎጂን በመጠቀም ሊቀረፉ የሚችሉ ብዙ የአገልግሎት ተግዳሮቶች አሉ። ከነዚህ መካከል ህሙማን የመድኃኒት አቅርቦትና የላቦራቶሪ አገልግሎትን በአጭር የስልክ ቁጥር መልእክት አሊያም በጥሪ ሊያገኙ የሚችሉባቸውን ቦታዎች የሚጠቁመው አለን የስልክ መተግበሪያ መስራች ዶክተር ሜላት ተስፋዬ ተጨማሪ ጥቅሞችን ታነሳለች።
ብዙ ጊዜ የምናስተውለው ችግር ለታካሚዎች መድኃኒቶችን በተለያዩ ሆስፒታል ውስጥ የማይገኙ ምርመራዎችን ውጭ እንዲያሰሩ የተለያዩ የሕክምና አገልግሎቶችን ከኛ ሆስፒታል ማዘዣዎችን ስንጽፍላቸው ብዙ ጊዜ ይቸገሩ ነበር። በተለይ ድንገተኛ ክፍል አካባቢ በብዛት ታካሚዎቹ በጊዜው መድኃኒቶችን ባለማምጣታቸው እና ምን ያክል ብር እንደሚያስወጣቸው ባለማወቃቸው አንዳንዴ ርካሽም ሆኑ መድኃኒቱ አቅም እንደሌላቸው ስለሚያስቡ ወይ ደግሞ የት እንደሚያገኙት ስለማያውቁ ብዙ ጊዜ ይጉላላሉ። ምናልባት ለታካሚ መድኃኒቱ በጊዜው ቢደርስ ሊያድነው የሚችሉ መድኃኒቶችን የት እንደሚያገኙ ስለማያውቁ በጣም ዘግይተው ይመጡ ነበር። ነው ቴክኖሎጂ አሁን ግዴታ ነው። ሁሉም ሰው ዘመኑ ወደ ዲጂታል የዞረ ስለሆነ ስራን የማቀላጠፍ ነገር ከሚያስፈልጋቸው ኤሪያዎች አንዱ ሕክምና ነው። ስለዚህ አሁን ይሄ የኛ ቴክኖሎጂ ሰውን ጉልበት በጣም ይቀንሳል። እጁ ላይ በሚገኝ የሞባይል አፕሊኬሽን እና ስልክ በመደወል የሚፈልገውን ከህይወቱን የሚያድንለት ድረስ አንዳንድ ጊዜ ድንገተኛ መድኃኒቶች እንደዚህ የተቸገረባቸውን ነገሮች ህይወት አድን የሆኑ ነገሮችን በስልኩ በመጠቀም ያገኛል። እንዲሁም ሲዞር የሚያባክነውን ጊዜ እንዲሁም ደግሞ ላይሳካለትም ይችላል። ዞሮ ቀኑ ሙሉ መድኃኒት በማጣት 2-3 ቀን ተንከራተው ማያገኙም ሰዎች አሉና የእነሱን ሸክም ያቀልልናል ብለን ነው የምናስበው።
የኦርቢት ሄልዝ ኢትዮጵያ መስራችና ዋና ስራ አስፈጻሚው ጳዚዮን ታዲያ በአሁን ሰዓት በኢትዮጵያ አሉ የሚላቸውን ተግዳሮቶችም ያስረዳል።
መረጃ አያያዝ አንዳንድ ጊዜ ሰዎች እንደ ቅንጦት አድርገው ያዩታል። ግን ምንድን ነው መረጃ አያያዝ አስተዋጽኦ በጣም በጣም ትልቅ ነው። ለምሳሌ ባንክ ሄደን የትኛውም ቅርንጫፍ ብንሄድ መረጃ በቀላሉ ማውጣት ይችላል። ባንኩ አካውንቴን ማውጣት ይችላለሁ አክሰስ ይኖረኛል ለገንዘብ። ሕክምና ሲመጣ የጤና መረጃ በትክክል ቅርጽ ይዞ ካልተመዘገበና ካልተያዘ እነኛ የታመመ ሰው ቶሎ አይድን በስህተት ለምሳሌ ሉጋር ስቴጂ ጨጓራ ለብሽላ ሌላ ጋር ተፋንጀት በዚህ መካከል ሰው ሊሞት ይችላል። እሱም ደግሞ ሳይሆን ከምንም በላይ በጣም ዋጋ የሚያስከፍለው በጊዜ አለማወቅ ነው። የሚያስፈልገውን መረጃ በጊዜ ማወቅ እንደዚህም ደግሞ ከአንድ ሆስፒታል ሌላ ሆስፒታል ሰው ሲሄድ አለው ኢንፎርሜሽን መረጃው በእጁ ላይ ቢሆን እንደ አዲስ አይታየም በየሄደበት ቦታ። ግን መረጃ ደግሞ ማጣት ትልቅ ሸክም እንዳለ ቀላሉ ማየት ይችላለ ኢትዮጵያ ላይ። ለዛም ደግሞ አንዱ ምልክት የትኛውም ሆስፒታል ሂጂ ያለው ወረፋ መጉላላት፣ ሚስዲያግኖስ መደረግ፣ ይሄ ሁሉ ተሸክሞ ህብረተሰቡ ላይ ተጭኗል።
ዶክተር ሜላት ተስፋዬም ከራሷ ተቋሙን ለመክፈት ከሄደችበት ተሞክሮ በመነሳት ዘርፉ አዲስ በመሆኑ የራሱ አዲስ ተግዳሮቶች አሉት ትላለች።
እያንዳንዱ ነገር አዲስ ነበር ለእኛ። ምንድን ነው የሚደረገው? ከየትኛው ስቴት ነው የሚጀመረው? ማለት ነው የምናናገረው የሚሉትን የሀገሪቱን የቢሮክራሲ ሲስተም በደንብ አናውቀውም ነበር። ነው ከኛ በፊትም ይሄንን ኤሪያ ላይ በደንብ የሰራም እናማክረውም ሰው አልነበረም። እና የምንሰራበት ኤሪያ ደግሞ ሰፊ ነው። ህክምና ሆኖ መድኃኒቶች ላይ እንሰራለን። ከዛ ደግሞ ላብራቶሪዎች በስልክ እንሰራለን፣ በአፕሊኬሽን እንሰራለን። ስለዚህ እያንዳንዱ ነገር የየራሱ ፍቃድ ይፈልግ ነበር። እሱ ትንሽ ከብዶ ነበር መጀመሪያ አካባቢ። አሁን ግን ያው የለመድነውም የገፋንበት ነው።
የተሳለጠና በቴክኖሎጂ የታገዘ የጤና ስርዓት መዘርጋቱ ተግዳሮት ቢኖርበትም የአቅርቦቱ ፍላጎት መኖሩ ላይ ግን ሁለቱም ይስማማሉ።
አንደኛ መንግስት በመንግስት የሚያደርገው ኃላፊነት አለበት። ህብረተሰቡ በቂ መረጃ መስጠት፣ ራሱን ከተለያዩ በሽታዎች እንዲጠብቅ ማድረግ፣ እንደዚሁም ደግሞ ግልጋሎት መስጠት የመንግስት ትልቅ ኃላፊነት ነው። ነገር ግን የሚሰጡበት መንገድ ወይም ደግሞ እና ትልቅ በመንግስት ሳይድ በፖሊሲ ማውጣት ብቻ ሳይሆን ኢምፕሊመንቴሽን ላይ ሰፖርት ማድረግ፣ ባጀት ማስቀመጥ፣ እነዚህ ነገሮች ያስፈልጋሉ። ያ ከሆነ በኋላ ግን ሰዎች የማያውቁትን ነገር ለሌላ ማስተላለፍ አይችሉም። ሶ ዶክተሮች፣ ነርሶች፣ ሌሎችም ራሳቸውን ኢንፎርም ማድረግ እና ማዘጋጀት ያስፈልጋቸዋል የሚል እምነት አለኝ። ለዛም አሁን አንዳንድ ትምህርት ቤቶች እንደ ካሪኩለም ወስደውት ጤና ሲስተሞቹ ማስተማር ጀምረዋል። እሱ በጣም አስፈላጊ ነው። ምክንያቱም ተገልጋዩ ደግሞ የመጀመሪያው ዩዘር የምንለው ዶክተሩ ነው፣ ነርሷ ነች፣ ሪሴፕሽኒስቶቹ ናቸው፣ ላብራቶሪ የሚሰሩት ሰዎች፣ ሬዲዮሎጂ የሚሰሩት ሰዎች ናቸው። እና እነሱ ከቴክኖሎጂ የቀረቡ መሆናቸው አለማይባል ትልቅ አስተዋጽኦ አለው።
አዚያን ታዲያ ዘርፉ በፍጥነት እያደገ እንዲመጣ በዚህ ዙሪያ የመንግስትና የግል ዘርፍ ሚናዎች ሊለዩ እንደሚገባ ጠቁሟል።
ሁሉም ባለድርሻ አካላት የሚጠበቅበት ማድረግ አለበት። ትንሽ በኛ ሀገር ያለው አንድ ትልቅ ችግር ምንድን ነው? ለምሳሌ መንግስት ሁሉንም ማድረግ ይሞክራል። እኛ አይተም ሲስተም እንዘረጋለን፣ መዋቅር እንዘረጋለን፣ ፖሊሲ እናወጣለን፣ እኛ ሶፍትዌር ዴቨሎፕ እና እንደዚህ አይነት ቴንደንሲ አለ። ግን አሁን ምንድን ነው መንግስት እንደ መንግስት ፖሊሲ መቅረጽ ላይ ሪሶርስ አቬላብል ማድረግ ወይም ደግሞ አቅርቦት ላይ ሞኒተር ማድረግ ያስፈልጋል ያሉትን ፕሮግረሶች እና እንደ መንግስት ፎከስ ካደረገ ሰው ባለበት ቦታ ሆኖ ሰርቪስ ማግኘት እንዲችል ሪላያብል የሆነ ኢንተርኔት ያስፈልጋል፣ ኮኔክቲቪቲ ያስፈልጋል እና የመንግስት በራሱ በኩል የተቀናጀ አሰራር ሲያደርግ ነው ሌሎች ሰክሰስፉል የሆኑ ሀገሮችን ስንመለከት ከፕራይቬት ሴክተሩ ጋር ፕራይቬት ሴክተሩ ነው ሰርቪስ እንደሚያቀርብ ሲታይ የድርሻውን ይወጣል ማለት ነው።
የኢትዮጵያ የጤና ሚኒስቴር የሀገሪቱን የጤና ስርዓት በቴክኖሎጂ ለማዘመን እንደ አውሮፓውያን አቆጣጠር በ2020 ዓ.ም ጀምሮ የጤና ዲጂታል ኢኖቬሽን የትምህርት ማዕከልን ከፍቶ እየተንቀሳቀሰ ይገኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ኤደን። አድማጮች፣ ስርጭታችንን ወደ ማገባደዱ እየተቃረብን ነው። ሌላ ፕሮግራም ማሳሰቢያ አለን። ለቅዳሜና እሁድ ለመዝናኛ ጊዜያችሁ የጋቢና ቪኦኤ ይህን ይዤ ጠብቃችኋለሁ ይላል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ሀብታሙ ጋቢና ቪኦኤን አስተዋውቋል። አድማጮች፣ አሁን በእርግጥ ወደ ምሽቱ ማጠናቀቂያ እየተቃረብን ነው። ታዲያ አንድ ለየት ያለ ዝግጅትም አለን። መጽሐፍ ደራሲውን ይሄ እንግዲህ የሳምንቱ የእረፍት ቀናት መጀመሪያ እንደመሆኑ በዚያ ስሜት የተቀናበረ ነው። መጽሐፍ ደራሲው ዳን ሃርሊ ለአራት አስርት ዓመታት ያህል መንገድ ላይ ስለሚያገኛቸው የኒውዮርክ ከተማ ነዋሪዎች የ60 ሰኮንድ ርዝማኔ ያላቸው ታሪኮችን ሲጽፍ ኖሯል። ነገር ግን አላፊ አግዳሚውን በስነ ጽሑፍ ችሎታው ከማስደነቅ ባለፈ ሃርሊ እስከ መሸለም የበቃ የሳይንስ ጸሐፊም ነው። አና ኔልሰን ሃርሊን በኒውዮርክ መንገዶች ላይ አግኝታው ግርማ ደገፋ ያገኘችውንና ያቀናበረችውን ግርማ ደገፋ እንዲህ ያቀርበዋል።
ታሪኮን እንድጽፍሎ ይፈልጋሉ? ዳን ሃርሊ ለአርባ ዓመታት ያህል ጽፏል። በ1980ዎቹ ውስጥ እሱ የ60 ሴኮንድ መጽሐፍ ብሎ የጠራው የጽሑፍ ዘርፍ ሐሳብ መጣለት። መንገድ ላይ ስለሚያገኛቸው ሰዎች የሚጻፍ የአንድ ደቂቃ ታሪክ፣ መጀመሪያ በቺካጎ በኋላም በኒውዮርክ። ብዙ ሰው ይጎርፋል፣ ሩጫ ላይ ነው፣ ሐሳቡ ሌላ ጋ ነው፣ ይጋልባል። ሲመስለኝ የዜን ቡዲስቶች አይነት ነገር ነው ያሰብኩት። ቆም በሉ እዚህ አሁን፣ እስቲ እንዲህ እናድርግ፣ እንጫወት እንደማለት። ለሃርሊ የ60 ሴኮንዱ መጽሐፍ የአጭር ጊዜ የሙክረት ዕድሜ ብቻ የሚኖረው መስሎት ነበር። እንደ ቀልድ የተጀመረው ነገር የሕይወት ጥሪ ሆነ። በሚያዝያ ወር 1983 መተየቢያ ይዤ ሚችጋን ጎዳና ላይ ወጣሁ እና ይህንኑ ያደረግኩ የማስበው ይሄ ልክ ያልሆነ ነገር ነው እያልኩ ነበር። እንደ ማፈርም እንደ መጨነቅ የሚያደርገኝ ነበር። ግን ቁጭ አልኩ። የ60 ሴኮንድ መጽሐፍ የምትል ማስታወቂያ ተከልኩ። ጌታው ታሪኮን ልጻፍሎ? እመቤት ታሪኮን ልጻፍሎ? ሁሉም እየዘጋኝ አልፋል። በኋላ አንዲት ወይዘሮ ተጠጉኝና ምን እያረክ ነው? እኔ እነግርሃለሁ ታሪኬን አሉኝ። ለአንድ ደቂቃ ያህል አወራኋቸው። ከዚያም ጥቂት አረፍተ ነገሮችን ጻፍኩ፣ ከመተየቢያው ውስጥ አወጣሁት። በዚህን ጊዜ ወደ 20 የሚሆኑ ሰዎች ከበውኛል። ለሴትዮዋ አነበብኩላቸው። ሁሉም ሰው አጨበጨበ። በዚያን ቀን ሃርሊ $50 አገኘ። ያኔ ነው ያች ለቀልድ የተመደበች ተስያዝ በኋላ በእጅጉ ከዚያም በላይ መሆኗን የተረዳው። የኒውዮርክ ተወላጁ ለቅዳሜና እሁድ ወደ ኒውዮርክ በረረ። እናም በከተማይቱ ያሳለፈው የመጀመሪያው ቅዳሜና እሁድ $500 አስገኘለት። ሥራውን ጣጥሮ ወደ ኒውዮርክ ከተማ ጠቅልሎ ለመግባት ማንገራገር አላስፈለገውም። ለዚህም ሃርሊ ተጸጽቶ አያውቅም። አንዳንዴ እብድ ነኝ እላለሁ። አሁን እኮ 38 ዓመት ሆነኝ ይህንን ስሰራ። ቢጫ ኮቴን ደርቤ ቢጫ ቢራቢሮ ክራባቴን አስራለሁ፣ ቢጫ ባርኔጣም አድርጋለሁ። ከዚያም የሆነ ከያኒ ነው መሰለኝ ይላሉ። ይገርማል፣ ምንድን ነው ይባባላሉ። የእሱ ሙያ ለተመልካች ቀላል ሊመስል ይችላል። ሃርሊ ከአንድ ሰው ጋር ለአንድ ደቂቃ ያህል ያወራል፣ ስለ እሱ ወይም ስለ እሷ ዋነኛ የሚባል ነገር ለመንቀስ። ከዚያም በፍጥነት መተየብ ይጀምራል። የሚጽፈው ለተደራሽ አይደለም፣ ለዚያው ሰው ብቻ ነው። ይህን የሚያደርግ ማንም ሌላ ሰው የለም ይላል። አንዳንድ ሰዎች ብቸኛ ናቸው። ከብዙ ዓመታት በኋላ የልባቸውን ያወሩት የመጀመሪያው ሰው ሆኜ እንዲሰማኝ የሚያደርጉኝ ሰዎች አገኛለሁ። ሰዎች ስለ ፍቺ፣ ስለ አእምሮ ህመም ይነግሩኛል። ሙሉ በሙሉ ራሴን ሰጣቸዋለሁ። አልፈርድባቸውም። ወጣ ያሉ ብዙ ነገሮችንም ሊነግሩኝ ይችላሉ። ፍርድ አልሰጥም። የሕይወት ታሪካቸውን ለመጻፍ ብቻ ነው አጠገባቸው ያለሁት። ጎዳና ላይ ሲጽፍ 4 ዓመት ከሞላው በኋላ ሃርሊ ዝነኛ ሆነ። ዝናን ተከትሎም የሥራ ዕድሎች መጡ። ትልልቅ ድግሶችና ዝግጅቶች ላይ ይጋበዛል። ከፍ ያለ ክፍያም ያገኝ ጀመር። ቤት ገዛ። ነገር ግን ደስተኛ በመሆን ፈንታ ወደ አሻንጉሊትነት የተለወጠ ያህል እንደተሰማው ሃርሊ ይናገራል። ከኃላፊ አግዳሚው ጋር ማውራትን፣ አዳዲስ ሰዎች ማግኘትን ናፈቀ።
When I did it on the street, it's my world. I've invented it. I think people just like
መንገድ ላይ ስሰራው የኔው ዓለም ነው፣ እኔ የፈጠርኩት ነው። እዚያ አንድ የሚያዳምጥና የሚጠባበቅ ሰው የመኖሩን ነገር ሰዎች የሚወዱት ይመስለኛል። ምክንያቱም ሃርሊ ማንኛውም ሰው ለመነገር የሚበቃ ታሪክ አለው ብሎ ያምናል።
አድማጮች የተከታተላችሁት በቅርቡ የተቀላቀለን ባልደረባችን ግርማ ደገፋ አና ኔልሰን ያጠናቀረችውን የአንጋፋውን ደራሲ ዳን ሃርሊንን የ60 ሰከንዶች ታሪኮች የሚለውን የኒውዮርክ ጎዳና ላይ ጽሑፎች አስመልክቶ ያቀናበረውን ነበር። ግርማ ደገፋን የኢትዮጵያ ቴሌቪዥን ተመልካቾች ከራቅ ካሉ ዓመታት በፊት በስፋት የሚታውቁት ግርማ ደገፋ ዛሬ ባልደረባችን ነው። ግርማን አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ያሰናዳው ዝግጅትም ለምሽቱ የያዝነው በዚሁ መጠናቀቁ ነው። በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ እስከ 4 ሰዓት የምናስተላልፈው ስርጭት የዛሬው እዚህ ላይ ያበቃ። ነገ ምሽት ከልዩ ልዩ ፕሮግራሞች ጋር እንጠብቃችኋለን። አስተናጋጃችሁ አሉላ ከበደ፣ የቅንብሩ መሪ ኤልያስ አስማረ ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። በእኔም በኩል ሰላም፣ ደህና ደሩ። Thank you.